ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ ክቡራን አድማጮች፣ ዛሬ ተከታታዩን የሐዋርያት ሥራ መጽሐፍ ጥናታችንን ከምዕራፍ 8 ቁጥር 13 እስከ 40 ያለውን በመመልከት ጥናታችንን እንቀጥላለን። እግዚአብሔር አምላካችን በዚህ ቃል ውስጥ በእውነት በታላቅ ባርኮቱ እንደሚገናኘን፣ ታላላቅና ድንቅ የሆኑ ነገሮችንም እንደሚያስተምረን እኔ ባለሙሉ ተስፋ ነኝ። በማስቀደም እስቲ የዕለቱን ዝግጅታችንን በዚህ ዝማሬ እንጀምር።
ከነሱ መላእክት እንደምልኩት አይደለም ላመልከው የቆቁት ፍቱ ከኔ በፊት አባቶች ከነሱ መላእክት እንደነገሱት አይደለም ላነክሰው የቆቁት ፍቱ ለኔ ግን በክርስቶስ የተደረገልኝ መዳን የምስጋና የሚዛኑ ጨመር ያደርገዋል ለኔ ግን በክርስቶስ የተደረገልኝ መዳን የምስጋና የሚዛኑ ሰውራና አደረገ አይደለም የምሰዋ መከራው ስላለፈ የጥፋቱ አንዳለፈ ነው ሰውራና አደረገ አይደለም የምሰዋ መከራው ስላለፈ እኔ ግን በጥፋት ዘመን ለሚነደው እሳቴ እንጨትን ጨምራለሁ ያስነስተዋል አምላኬ እኔ ግን በጥፋት ዘመን ለሚነደው እሳቴ ራሴን ጨምራለሁ ያስደስተዋል አምላኬ ራው ከደረሰ አለኝ ማውራው እድሉን ካገኘሁ አለኝ ማውራው ሞላል ሞላል አለኝ ማውራው ቢሳካ ባይሳካ አለኝ ማውራው።
እስቲ ከዚህ ቀጥለን ደግሞ አብረን እንጸልይ። ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግንሃለን ጌታችንና መድኃኒታችን ሆይ እንደገና ፈቃድ ሆኖ ደግሞ በፊት አለን ባሪያዬም እነሆ በፊት አለው እግዚአብሔር ሆይ ወገኖቼ እኔ እንደምናገረው ሳይሆን የሚሰሙት አንተ እንደምትናገረው መንፈስ ቅዱስ እንደሚያስረዳቸው እንደሚገባቸው አድርገ እግዚአብሔር ሆይ እንድትገልጥላቸው እለምናሃለሁ። ጌታዬና አምላኬ ሆይ በዚህ ስፍራ ስጋና ደም የሚናገረው ቃል ሳይሆን ለወገኖቼ መድረስ ያለበት አንተ ከጸባዖት ከላይ የምትናገረው ቃል በእውነት ወደ ልባቸው ይደርስ ዘንድ ጸልያለሁ። እግዚአብሔር ሆይ ጊዜያችንን ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን አሜን። ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን እስጢፋኖስ የመጀመሪያው የቤተ ክርስቲያን መስዋዕት ሆኖ መቅረቡን፣ ሳውል የሚባል ሰው ደግሞ አሳዳጅ ሆኖ ቤተ ክርስቲያንን ስለማሳደዱና እንዲሁም በዚህ ሥራው መክፋቱን፣ ፊልጶስ ሁለተኛው ዲያቆን ስለመሆኑና በመጨረሻም ላይ ሲሞን የሚሉት ሰው እኔ ታላቅ ነኝ ብሎ እየተነቆለ የሰማርያን ወገን ሁሉ እያሳሳተ እንደነበር መመልከታችን ይታወሳል። ዛሬም እንግዲህ ካቆምንበት ስፍራ እንነሳለንና መጽሐፍ ቅዱሶቻችሁን እስቲ ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 8 ቁጥር 13 ናውት የሐዋርያት ሥራ ምዕራፍ 8
ቁጥር 13ን ተመልከቱ።
ዲላ ሲሞንም ደግሞ ራሱ አመነ። ከጠምቆም ከፊሊጶስ ጋር ይተባበር ነበር። የሚደረገውን ምልክትና ታላቅ ታምራት ባየ ጊዜ ተገረመ ይላል። እኔ ራሴ የእግዚአብሔር አሰራር ወገኖቼ ይገርመኛል። በአንድ ወቅት የሰማርያን ህዝብና ወገን ያሳተ በከተማው ታላቅ ድንቅንና ምልክትን ሲያደርግ የነበረ ሰው በጥንቆላ፣ አሁን ግን በእግዚአብሔር አምኖ መለወጡ እጅግ የሚያስገርም ነው። ሲሞን አመነ ወገኖቼ፣ ተጠመቀ። የፊሊጶስ ጓደኛም ሆነ። ፊሊጶስ ደግሞ ሁለተኛው የቤተ ክርስቲያን ዲያቆን ነው ብለናል። ምናልባትም ሁለተኛ የእግዚአብሔር ልጅ እንደነበር እናስብ ይሆናል። ይሁን ከልቡ ያመነና የተለወጠ ሰው አልነበረም። አስተዋላችሁ? ይሁን እንጂ ከልቡ ያመነና የተለወጠም ሰው አልነበረም። ዛሬም ቢሆን ብዙዎች እንደሚያምኑ ይናገራሉ። ይሁን እንጂ ዳግመኛ የተወለዱ አይደሉም። የጭንቅላት ዕውቀት አላቸው። ብዙሃኑ ህዝብ የሚቀበለውን እነርሱም ተቀብለዋል። ደህንነትን ግን አላገኙም። ምንም እንኳ በውሃ ቢጠመቁም የኢየሱስ ክርስቶስ አካል ከሆነችው ቤተ ክርስቲያን ጋር ኅብረት ይኖራቸው ዘንድ በመንፈስ ቅዱስ አልተጠመቁም። ዛሬ በቤተ ክርስቲያን ውስጥ ብዙ የዚህ አይነት ሰዎች አሉ። በፕሮግራማችን አማካይነት መጽሐፍ ቅዱስን በማጥናታቸው እንደገና እምነታቸውን መመርመር እንደጀመሩ ብዙ ሰዎች ደብዳቤ እየጻፉ ይነግሩኛል። ብዙዎችም ሲከተሉ የነበሩት ሰዎችን እንጂ ከልባቸው እንዳልተለወጡ ጽፈውልኛል። ሐዋርያው ጳውሎስም በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5ን ይመለከቷል። ራስን መመርመር በጣም አስፈላጊ ነው። የምናደርገው ወይም ያደረግነው ሁሉ በእምነት መሆን አለመሆኑን እንመርምር። ይህ ሲሞን የሚባል ሰው አማኝ ለመባል የሚያበቁት ውጫዊ መስፈርቶች ሁሉ አሟልቷል። በኢየሱስ እንደሚያምን ተናግሯል። በዚህ ምክንያት ተጠምቋል። ይሁን እንጂ እምነቱ እውነተኛ እምነት አልነበረም ወዳጆቼ። ከቁጥር 14 እስከ 16 ያለው እንደሞላም ብላችሁ በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምቶ ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ ባንዱ ላይ እንኳን ገና አልወረደም ነበርና ይላል። የእግዚአብሔር መንፈስ በታላቅ ኃይል በሰማርያ እየተንቀሳቀሰ መሆኑን ሲሰሙ ሐዋርያቱ ሁኔታውን እንዲያጣሩ ጴጥሮስንና ዮሐንስን ሰደዱላቸው። ከልብ ሳያምኑ ማመናቸውን የሚናገሩ ብዙ ሰዎችን አግኝተዋል። እነዚህ ሰዎች የቤተ ክርስቲያን አካል የሆኑ ዘንድ በመንፈስ ቅዱስ አልተጠመቁም። ውጫዊ ስነ ስርዓትን ከማሟላታቸው ውጪ ደህንነትንም አላገኙም። ወገኖቼ በውሃ መጠመቃችሁ ወይም ደግሞ አንዳንድ ውጫዊ ስርዓቶችን ማሟላታችሁ ክርስቲያን አያደርጋችሁም። ሲሞን ተአምራትን ይፈልጋል። ተአምር በማድረግም ገንዘብ ለማጋበስ አስቧል። ይህንንም ለማሰብ የቻለው ቀድሞኑ እውነተኛ ማኝ ስላልነበር ነው። በዚያን ጊዜ እጃቸውን ጫኑባችሁ መንፈስ ቅዱስንም ተቀበሉ ይላል ቁጥር 17። በጴንጤቆስጤ ቀን ወንጌል በኢየሩሳሌም ተሰብኳል። አሁን ደግሞ ጴጥሮስና ዮሐንስ ያንኑ በኢየሩሳሌም የተሰበከውን ወንጌል በሰማርያና በይሁዳ እየሰበኩ ነው። ከቁጥር 18 እስከ 19 ያለውን አልፍ ብላችሁ ተመልከቱ። ሲሞን የእግዚአብሔር ነጻ ስጦታ በገንዘብ ለመግዛት ፈልጓል። ለምን? ምክንያቱም ሲሞን በሃይማኖት ሽፋን ገንዘብን ለማካበት የሚፈልግ ሰው ነው። የእግዚአብሔር ነጻ ስጦታ ለራሱ መጠቀሚያ ሊያውለው ይፈልጋል። ዛሬስ በዚህ መንገድ የሚጠቀሙ ስንቶች ናቸው? አንዳንድ ሰዎች አገልግሎታቸውን ገንዘብ ለማግኛ ይጠቀሙበታል። ለራሳቸው ስምና ክብር ይጠቀሙበታል። ለነዚህ ሰዎች ሃይማኖት ማለት ገንዘብ መሰብሰቢያ መንገድ ብቻ ነው የሚሆነው። ከውጪ በኩል የመጣ ችግር ቤተ ክርስቲያንን አልጎዳትም። ብዙውን ጊዜ ወገኖቼ ይህንን አስቀድመን ተናግረናል። እርግጥ ነው በስደቱ ምክንያት አማኞች ተበታትነዋል። ሆኖም ወንጌል እንዲስፋፋ ብቻ ነው የረዳው። ቤተ ክርስቲያንን የሚጎዷት አማኞች ሳይሆኑ አማኞች መስለው ወደ ቤተ ክርስቲያን ሰርጎ የሚገቡ ሰዎች ናቸው። ይህን ልብ በሉ። ቤተ ክርስቲያንን የሚጎዷት አማኞች ሳይሆኑ አማኞች መስለው ወደ ቤተ ክርስቲያን ውስጥ ሰርጎ የሚገቡና የሚቀመጡ ሰዎች ናቸው። ቤተ ክርስቲያን ስትጎዳ የኖረችው በእንደነዚህ አይነት ሰዎች ነው። በጌታ ኢየሱስም እንዲሁ ነው የሆነው። አሳልፎ የሰጠው አብሮት የነበረው ሰው ነበር። ለሮማውያን አሳልፎ የሰጡትም የራሱ ወገኖች ናቸው። ሮማውያንም ሰቀሉት። ዛሬም ጌታን አሳልፎ የሚሰጡት በቤተ ክርስቲያን ውስጥ ያሉ ሰዎች ናቸው። ሰይጣን በቤተ ክርስቲያን ላይ ስደት ያስነሳል። ከውጭ ሆኖ ይዋጋል። ይህ ሁሉ ምንም እንዳልጠቀመው ይረዳል። እንዲያውም ይበልጥ ወንጌል እንዲስፋፋ እንዳደረገ ይገነዘባል። ከዚያ በኋላ ደግሞ ጥቃቱን ከውስጥ በኩል ይጀምራል። ያኔ ነው ቤተ ክርስቲያንን የሚጎዳት። ይህን መመስከር የሚችሉ ስንት መጋቢዎች ይሆኑ? የሐዋርያት ሥራ ምዕራፍ 8 ከቁጥር 20 እስከ 1 ያለውን እንመልከት። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ፣ ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈንታ የለህም ይለዋል። ሲሞን እውነተኛ ማኝ እንዳልሆነ የምናውቀው አሁን ካነበብነው ወይም ደግሞ ከተጠቀሰው ምክንያት የተነሳ ነው። ስሞን ጴጥሮስ ልብህ በእግዚአብሔር ፊት የቀና አይደለም በማለት ነግሮታል። የእርሱ ፍላጎት ገንዘብ ማግኘት ነበር። ለዚህ ሰው በጣም አስፈልጊው ነገር ከዚህ አልፍም። ከቁጥር 22 እስከ 23 ያለውን ተመልከቱ። ስሞን ጴጥሮስ ከተናገረው በላይ መረር ያለ ኃይለ ቃል መናገር እንደማይቻል አስባለሁ። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። አስተዋላችሁ? ቁጥር 24 ላይ ተመልከቱ። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። ስሞን እንዲድን አልነበረም የጠየቀው። ለዘላለማዊ ሕይወት እንዲጸልዩለትም አልጠየቃቸውም። እርሱ እንዲጸለይለት የጠየቀው ምንም ክፉ ነገር እንዳይገጥመው ብቻ ነው። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን በብዙ መንደሮችም ወንጌልን ሰበኩ ይላል። ወንጌል እስከ ምድር ዳርቻ መስፋፋት ቀጥሏል። የጀመረው በኢየሩሳሌም ነበር። ሐዋርያቱ እዚያው ስለነበሩ ቤተ ክርስቲያን የተመሰረተችውም እዚያው ነበር። ከዚያ በኋላ ማዕከሉ ወደ አንጾኪያ ተዛወረ። በኋላም ወደ ኤፌሶን፣ ከዚያም ወደ እስክንድሪያና ወደ ሮም ተስፋፋ። በርግጥም እስከ ምድር ዳርቻ እየተስፋፋ ነበር ማለት ይቻላል። ወዳጆቼ ወንጌል መስፋፋት ከሚችልባቸው መንገዶች ዋናው የራዲዮ አገልግሎት እንደሆነ አምናለሁ። በዚህ የቴክኖሎጂ ውጤት ተጠቅማ ቤተ ክርስቲያን ከመጀመሪያው ክፍለ ዘመን አንስቶ እስካሁን ድረስ መዝለቅ ወዳልቻለችበት አካባቢ መዝለቅ የምትችለው በራዲዮ አገልግሎት አማካኝነት ነው። ፊሊጶስና ኢትዮጵያዊው ንጃንደረባ ደግሞ ቀጥለን እንመለከታለን። በምዕራፍ 8 ምዕራፍ 9 እና ምዕራፍ 10 የሶስት ሰዎችን አስደናቂ የህይወት ለውጥ ነው የምናገኘው። የነዚህ ሶስት ሰዎች ታሪክ የተላለፈልን ለትምህርት እንዲሆነን ታስቦ ነው። ምዕራፍ 8 የካምዘር ስለሆነው ኢትዮጵያዊ ጃንደረባ በጌታ ስለማመኑ ይናገራል። ምዕራፍ 8 የካምዘር ስለሆነው ኢትዮጵያዊ ጃንደረባ በጌታ ስለማመኑ ያብራራልናል ወይም ደግሞ ይገልጽልናል። ምዕራፍ 9 ደግሞ የሴም ዘር ስለሆነው የጤርሴሱ ሳውል በጌታ ማመኑን ይናገራል። ድርገምላችሁ። በምዕራፍ 9 ደግሞ የምናገኘው ቤተ ክርስቲያን አሳዳጅ የነበረው የጤርሴሱ ሳውል በጌታ ስለማመኑ ይናገራል። ምዕራፍ 10 ደግሞ የያፌት ዘር ስለሆነው ሮማዊ መቶ አለቃ በጌታ ማመኑን ይገልጽልናል። በጌታ ማመኑን ይናገራል። ወዳጆቼ የሰው ዘር በሙሉ የካም የሴምና የያፌት ዘሮች እንደሆኑ ብዙዎቻችን የምናውቀው ጉዳይ ነው። ካም ሴምና ያፌት ደግሞ የኖህ ልጆች ናቸው። እነዚህ ሶስት ሰዎች ጠቅላላ የሰው ልጆችን ሁሉ ይወክላሉ። ስለዚህም በሌላ አነጋገር ወንጌል ለሰው ልጆች ሁሉ እየደረሰ ነው ማለት ነው። ባጭሩ አንድ ሰው በትክክል አምኗል ወይም ደግሞ ተለውጧል ለማለት ሶስት ዋና ዋና ጉዳዮች መሟላት እንዳለባቸውም ሳታስተውሉ እንዳልቀራችሁ ገምታለሁ። እነዚህ ሶስት ዋና ዋና ጉዳዮች በእነዚህ ሶስት የዓለም ሕዝብ ተወካዮች ለውጥ ላይ አስተዋጽኦ እንደነበራቸው መመልከት ይቻላል። አንደኛው የመንፈስ ቅዱስ ሥራ አስፈልጊነት ነው። የመንፈስ ቅዱስ ሥራ አስፈልጊነት ነው። የእግዚአብሔር መንፈስ ከፍተኛ መንፈሳዊ እንቅስቃሴ ወደ ነበረበት ወደ ሰማርያ ፊሊጶስን ወሰደው። ከዚያም በኋላም የእግዚአብሔር መንፈስ ወደ ጋዛ ወሰደው። ከኢትዮጵያዊው ጃንደረባ ጋር የተገናኘው በመንፈስ ቅዱስ መሪነት ነበር። የእግዚአብሔር መንፈስ አስቀድሞ የሰሚውን ልብና መልእክተኛውን አዘጋጀ። ይህ የመንፈስ ቅዱስ ምሪት በጣም አስፈላጊ ነው። ብዙዎቻችን ወዳጆቼ ስራችንን የምንሰራው በእግዚአብሔር መንፈስ ምሪት ሳይሆን በጥድፊያና በመቻኮል ነው። ለአንድ ሰው ከመናገራችን በፊት አስቀድመን በጉዳዩ ላይ መጸለይ እንዳለብን አምናለሁ። ለግለሰቡ ስለ ጌታ ከመናገራችን በፊት ስለ ግለሰቡ ለጌታ መናገር ይኖርብናል። መንፈስ ቅዱስ እንዲመራን ብቻ ሳይሆን ቀድሞን የደውኔታዎችን እንዲያዘጋጅና እርሱ ወዳለበት ቦታ እኛንም እንዲጠራን መጸለይ አለብን። የእግዚአብሔር መንፈስ በሚሰራበት ስፍራ መገኘት አለብን። እንግዲህ አንድ ሰው እንዲያምን ወይም በሕይወቱ እንዲለወጥ ከተፈለገ በመጀመሪያ ደረጃ ይህ መሟላት አለበት ማለት ነው። በኢትዮጵያዊው ጃንደረባ በሳውልና በቀርኔሊዮስ መዳን ወይም የሕይወት መለወጥ እነዚህ ሶስት ነገሮች መሟላታቸውን እንመለከታለን። ሁለተኛው ነጥብ ደግሞ የእግዚአብሔር ቃል ያለው ድርሻ ነው። የእግዚአብሔር ቃል ያለው ድርሻ ነው። እምነት መስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ሮሜ ምዕራፍ 10 ቁጥር 17ን ልብ በሉ። ሮሜ ምዕራፍ 10 ቁጥር 17 የእግዚአብሔር ቃል ሁለተኛው አስፈላጊው ነገር ነው። የክርስቶስ የሆኑ ነገሮችን ለሰዎች የሚገልጽላቸው መንፈስ ቅዱስ ነው። ይህን ለማድረግ የእግዚአብሔር መንፈስ በእግዚአብሔር ቃል ይጠቀማል። ይሁን እንጂ ወዳጆቼ የሰው መሳሪያነትም ራሱን የቻለ ጉልህ ድርሻ እንዳለው መዘንጋት አይገባን። ሶስተኛው ነጥብ ደግሞ አገልጋይ ወይም የእግዚአብሔር ሰው ያለው ድርሻ ነው። አገልጋይ ወይም የእግዚአብሔር ሰው ያለው ድርሻ ነው። እንግዲህ አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀብሏል ወይም ተለውጧል ለማለት እነዚህ ሶስት ዋና ዋና ጉዳዮች መሟላት አለባቸው። የእግዚአብሔር መንፈስ የእግዚአብሔርን ቃል በሚያመጣው የእግዚአብሔር ሰው ይጠቀማል። ከዚህም የተነሳ የእግዚአብሔርን ቃል የሚሰማው ሰው ዳግመኛ ይወለዳል። የምዕራፍ 8 ሁለተኛው ክፍል የፊልጶስን አገልግሎት ሌላኛ ገጽታ ያሳየናል። ወንጌል ወደ ሰማርያ ተዳርሷል፣ በዚያም ብዙ አማኞችን አፍርቷል። ይሁን እንጂ በዚያው በሰማርያ ሰይጣን በጠንቋዩ ሲሞን አማካይነት በቤተ ክርስቲያን ውስጥ እየሰራ መሆኑንም ተመልክተናል። አሁን ደግሞ የጠንቋዩ ሲሞን ከፊልጶስ ጋር ሲገናኝ የተፈጸመውን ኢትዮጵያዊ ጃንደረባ ከፊልጶስ ጋር ሲገናኝ ከተፈጸመው ሁኔታ ጋር በንጽጽር መመልከት እንችላለን። ፊልጶስ ለኢትዮጵያዊ ጃንደረባ ወንጌልን ሰበከለት፣ እርሱም በአስደናቂ ሁኔታ ክርስቶስን ተቀበለ። ቁጥር 26ን መመልከት ይቻላል። ሰማርያ ከኢየሩሳሌም በስተሰሜን የምትገኝ ከተማ ናት። ፊልጶስ ግን ወደ ደቡብ እንዲሄድ ነበር የተነገረው። የጌታ መልአክ ለፊልጶስ ይህንን ተናገረ። ዛሬ በእስራኤላውያንና በፊልስጤማውያን መካከል ውጊያ ወይም ደግሞ ሽኩቻ የምትደረግባት የጋዛ ሰርጥ በመባል የምትታወቀው ቦታ ወደ ሜዲትራኒያን ባህር በሚያመጣው በስተደቡብ በኩል እንደሆነ እናውቃለን። በግብጽና በኢትዮጵያ የንግድ ሥራ የሚያካሂዱ ሰዎች የሚተላለፉት በዚሁ መንገድ ነበር። ምናልባትም የሚፈልጉት ቦታ ለመድረስ በኢየሩሳሌም ውስጥ ማለፍ ሊያስፈልጋቸው ይችላል። ፊልጶስ በሰማርያ ብዛት ላላቸው ሰዎች ሲሰብክ ነበር። አሁን ግን ወደ ምድረ በዳ ተልኳል። ታላቅ መንፈሳዊ እንቅስቃሴ የነበረበትን ቦታ ትቶ ማንም ሆነ ምንም ወደ ሌለበት ጭው ወዳለው ምድረ በዳ ተልኳል። እዚያ በደረሰ ጊዜ ግን እንዲመሰክርለት እግዚአብሔር ያዘጋጀውን ሰው አገኘ። ከቁጥር 27 እስከ 28 ያለውን ደግሞ እንመልከት። ኖም እንዴኬ የተባለች የኢትዮጵያን ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ይላል። ከታሪኩ የምንመለከተው ኢትዮጵያዊው በንግሥቲቱ ሀብት ሁሉ ላይ ሥልጣን ነበረው። ምናልባትም የግምጃ ቤት ኃላፊ ሊሆን ይችላል። በዚያን ዘመን ከፍተኛ ከሚባሉ ባለሥልጣኖች አንዱ እንደነበር መገመት አያዳግትም። ባለሥልጣን ከነበረ ደግሞ ይጓዝ የነበረው ብዙ አሽከሮችንና አጃቢዎችን አስከትሎ ነበር ማለት ነው። በአንድ እጁ መጽሐፍ፣ በሌላ እጁ ደግሞ ልጓም ይዞ በሰረገላ ይጓዝ ነበር ማለት ይከብዳል። ይህ ሰው ፀሐይ እንዳይመታው መጠለያ ባለው ሰረገላ ውስጥ ቁጭ ብሎ ነበር የሚጓዘው። የራሱ ሰረገላ ነጂ ነበር ማለት ነው። ኢትዮጵያዊ ቢሆንም ለመስገድ ወደ ኢየሩሳሌም መጥቷል። ሰውየው ያይሁዳ ሃይማኖትን የተቀበለ እንደነበር ከዚህ መረዳት ይቻላል። ያይሁዳ ሃይማኖት ማዕከል ወደነበረችው ኢየሩሳሌም ደርሶ እየተመላለሰ ነበር። ምንም እንኳን ያይሁዳ ሃይማኖት በእግዚአብሔር የተመሰረተ ሃይማኖት ቢሆንም ለዚያች ከተማ ግን መንፈሳዊ ብርሃን መሆን አልቻለም። የነብዩ ኢሳይያስን መጽሐፍ ያነበበ ነበር። ይሁን እንጂ የሚያነበውን እንኳን በውል አልተረዳም ነበር። መንፈስም ፊሊጶስን ወደዚህ ሰረገላ ቅረብና ተገናኛለው የሚለውን ቃል ደግሞ በቁጥር 29 ላይ እናገኛለን። ሰዎች በጌታ በሚያምኑበት ጊዜ ሁሉ ወዳጆቼ ምሪት የሚሰጠው መንፈስ ቅዱስ ነው። እዚህ ላይ የእግዚአብሔር መንፈስ የተጠቀመው ፊሊጶስ በሚባል የእግዚአብሔር ሰው ነበር። ኢትዮጵያዊ የነቢዩ ኢሳይያስን መጽሐፍ ያነበበ ነበር። ስለዚህም በስፍራው የእግዚአብሔርን ቃል ነበር ማለት ነው የሚያነበው። ቁጥር 30ን መመልከት ይቻላል። ሰውየው የሚያነበውን ከሰማ በኋላ ፊሊጶስ ለመሆኑ የምታነበውን ታውቃለህን ወይም ታስተውላለህን አለው። ኢትዮጵያዊው የሚያነበውን ቃል ትርጉም አያስተውልም ነበር። ስለዚህም ሰረገላው እንዲቆም አዘዘና ፊሊጶስ አብሮት እንዲጓዝ ጠየቀው። ከቁጥር 31 እስከ 33 ያለውን አለፍ ብሎ መመልከት ይቻላል። ያነብ የነበረው ከትንቢተ ኢሳይያስ ምዕራፍ 53 7ኛውንና 8ኛውን ቁጥር እንደሆነ ታስተውላላችሁ። ይህን ክፍል በማንበብ ጥቂት ጊዜ ሳሳልፍ እንዳልቀረ መገመት ይቻላል። ኢሳይያስ ምዕራፍ 53 ቁጥር 3 እስከ 6 ያለውን ስፍራ በኋላ ተመልከቱ። ከቁጥር 3 እስከ 6 ጃንደረባው ለፊሊጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። የሐዋርያት ሥራ ምዕራፍ 8 ቁጥር 34ን ልብ ይሏል። ወገኖቼ የእግዚአብሔር መንፈስ ሲመራ ነገሮች ሁሉ ባስደናቂ ሁኔታ ይገጣጠማሉ። የክርስቶስ የሆነውን ነገር ሁሉ ግልጽ ያደርግልናል። ፊሊጶስ ማፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት የሚለውን ቃል ደግሞ በቁጥር 35 ላይ እናገኛለን። የእግዚአብሔር መንፈስ በእግዚአብሔር ቃል ይጠቀማል። ሰዎች መዝሙርን ሰምቶ ወደ ጌታ ይመጣሉ ወይም ሕይወታቸው ይለወጣል ብያላምንም። እርግጥ ነው መዝሙሩ የሰዎችን ስሜት ሊነካ ይችላል። ክርስቶስን እንዲቀበሉን ፈቃዳቸውን ሊያነሳሳ ይችል ይሆናል። ይሁን እንጂ የእግዚአብሔር ቃል ውስጡ ከሌለበትና የእግዚአብሔር ቃል የሰውን ልብ ካለካ የሰው ሕይወት አይለወጥም። ወዳጆቼ የእግዚአብሔር ቃል በጣም ወሳኝና አስፈላጊ ነገር ነው። ብዙዎችን ወደ ጌታ በማምጣት እግዚአብሔር የተጠቀመበት ስምዖን ጴጥሮስ ሰው እንዲድን ከተፈለገ የእግዚአብሔር ቃል ስላለው ከፍተኛ ድርሻ ጽፏል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 እስከ 5 ያለውን መመልከት ይቻላል። የእግዚአብሔር መንፈስ በእግዚአብሔር ቃል ሲጠቀም ምን ይፈጠራል? እንደሚታወቀው እነዚህ ሁለት ሰዎች ሰረገላ ውስጥ ሆነው የእግዚአብሔርን ቃል እየተነጋገሩ ነበር። ፊሊጶስ ለጃንደረባው ስለ ኢየሱስ እየነገረው ነበር። ይህንን ከቁጥር 36 እስከ 37 ባለው ስፍራ ላይ ታገኛላችሁ። ከዚያም ቀደም ብሎ ፊሊጶስ ከጠንቋዩ ሲሞን ጋር በሰማርያ ተገናኝቶ እንደነበር ታስተውላላችሁ። ያ ችግር አሁንም እንዳይደገም ጥንቃቄ ማድረግ ፈልጓል። ይህ ሰው በውሃ ለመጠመቅ በጠየቀው ጊዜ በፍጹም ልቡ ለማመኑ ፊሊጶስ እርግጠኛ እንዲሆን ይፈልጋል። ለዚህም ነው በፍጹም ልቡ ያምን እንደሆነ እየጠየቀው። ቁጥር 38 እና 39ን ተመልከቱ። ቁጥር 38 እና 39 የእግዚአብሔር መንፈስ ፊሊጶስ ወደ ሌላ ስፍራ ወስዶታል። ከእንግዲህ ወዲህ በዚያ ስፍራ የሚሰራው ነገር የለም። ጃንደረባው ደግሞ ደስ እያለው ጉዞውን ቀጥሏል። የመጀመሪያው ትልቁ ቤተ ክርስቲያን የተሰራው በአሜሪካ ለሀገር አልነበረም። በአውሮፓ ወይም በኢየሩሳሌም አልነበረም። በኤሲያም አልነበረም። ወዳጆቼ የመጀመሪያው ትልቅ ቤተ ክርስቲያን የነበረው በሰሜን አፍሪካ ነበር። ኢትዮጵያዊ ወደ አገሩ ተመልሶ ስለ ኢየሱስ ክርስቶስ አዳኝነትና ጌትነት ሳይናገር እንዳልቀረ ግልጽ ነው። በርሱም ምስክርነት ብዙዎች በጌታ ሊያምኑና ቤተ ክርስቲያንም ልትመሰረት ትችላለች። ምናልባትም ጥንታዊ የሰሜን አፍሪካ ቤተ ክርስቲያንን ታሪክ ብታነቡ ብዙ ሊጠቅማችሁ እንደሚችል አስባለሁ። ፊሊጶስስ ምን ሆኖ ይሆን? እስቲ ቁጥር 40ን እንይ። ፊሊጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር ይላል። ተመልከቱ ወዳጆቼ፣ አዛጦን የምትገኘው በጋዛ ሰርጥ አካባቢ ነው። ወደ ቂሳሪያ ለመመለስ በኢዮጴ በኩል ማለፍ ነበረበት። የዛሬዋን ቴላቪቭን የምናገኛት በዚያ ስፍራ ነው። ስለዚህ ወደ ቂሳሪያ ሲመለስ እግረ መንገዱን በባህር ዳርቻ ለነበሩ አገሮች ሁሉ ወንጌልን እየሰበከ ነበር ማለት ነው። ወንጌል ወዳጆቼ በይሁዳና በሰማርያ እየተሰበከ ነበር። ከዚያም አልፎ እየተስፋፋ ነበር። ኢትዮጵያዊው ጃንደረባ ወንጌልን ለአገሩ ሕዝብ አድርሷል። ፊሊጶስም በባህሩ ዳርቻ ለነበሩ ሕዝብና ለቂሳሪያ ሰዎች ወንጌልን አስፋፍቷል። የዛሬው ወንጌል ወዳጆቼ በዚህ አይነት ተጋድሎ ወደኛ ደርሶ ታሪካችንን ለዋወጠ። እግዚአብሔር ስለዚህ ድንቅ ሥራው እየተመሰገነ ይሁን። እንግዲህ የምዕራፍ 8 ጥናታችን በዚሁ ላይ ያበቃል። እግዚአብሔር ደግሞ በዚሁ ብዙ ቁም ነገሮችን እንዳተረፈላችሁ እምነታችን ነው። የሰውን ታሪክ የሚለውጠው እግዚአብሔር ነው ወዳጆቼ። እግዚአብሔር ይክበር ይመስገን።
ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።